የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እሁድ መጋቢት 30 ቀን 2010 ዓመተ ምህረት
በመላው ኢትዮጵያና በአለም ዙሪያ ኢትዮጵያውያን ባሉባቸው አካባቢዎች ሁሉ የክርስትና እምነት አማኒያን የትንሳኤን በዓል በማክበር ላይ ናቸው።
በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ።
በኢትዮጵያም በውጭ ሀገርም በሌላ ሁሉ ትገኙ ወገኖቼ እንኳን ትንሳኤው ብርሃን አደረሳችሁ።
በሀገራችን ኢትዮጵያ እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሳኤ በሰላምና በጤና ጠብቆ አደረሳችሁ።
በሰሜን አሜሪካ በተለያዩ የውጭ ሀገራት እንዲሁም በሀገራችን የምትኖሩ ካቶሊካውያን ምእመናን እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ጌታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ።
በጌታችን በኢየሱስ ክርስቶስ ሞትና ትንሳኤ ለምታምኑ ለኦርቶዶክስ፣ ለካቶሊክና ለፕሮቴስታንት እምነት ተከታዮች እንደዚሁም በመላው ዓለም ለምትገኙ ወገኖቼ በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ መታሰቢያ በዓል አደረሳችሁ እላለሁ።
የኦርቶዶክስ የካቶሊክና የፕሮቴስታንት የክርስትና እምነት አባቶች ናቸው።
ስለ እለቱ የተሰናዳ የትንሳኤ ወግም ይዘናል።
የንግግር ነጻነት በኢትዮጵያ።
እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። ዴሞክራሲ ማስፈን ከየትኛውም ሀገር በላይ ለኛ የህልውና ጉዳይ እንደሆነ እናምናለን። የሰብአዊና ዴሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በሕገ መንግስታችን መሰረት ሊከበሩ ይገባል።
ባለፈኝ ቃለ መሐላ ፈጽመው ስልጣን የተረከቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው።
አገሪቱን የመምራት ኃላፊነት መቀበላቸውን ባረጋገጡበት ንግግራቸው በተለይ ስለ ንግግር ነጻነት ከተጠቀሱት የተወሰደ ነው።
ከሁሉ አስቀድሜ ለመላው ህዝበ ክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሳኤ በሰላም አደረሳችሁ እላለሁ። የዛሬው ዓለት የምትወክለው ሰላምን ተስፋን ፍቅርን ነው። እነዚህ ደግሞ በዲሞክራሲ በኩል የምንታገልላቸው ሴቶች ናቸው። በሀገራችንም እውን እንዲሆኑ እመኛለሁ። በአጭር ጊዜ ውስጥም እውን ሆኖ እናያለን ብዬ ተስፋ አደርጋለሁ።
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል ሁላችሁንም አደረሳችሁ እላለሁ። ይህ የትንሳኤ በዓል ለሀገራችንም ለሁላችንም የኢትዮጵያ የትንሳኤ ዘመን ብስራት እንዲሆንልኝ ከፍ ያለ ምኞቴን ለማቅረብ እፈልጋለሁ።
ከተፈቱ መልሰው ከታሰሩና ከተፈቱ ጋዜጠኞች የኢንተርኔት አምደኞችና የፖለቲካ መሪዎች ውስጥ ናቸው።
እስክንድር ነጋና አንዱ ዓለም አራጌ ናቸው። ከትንሳኤ መልእክቶቻቸው ጋር
ሌሎች በርከት ያሉ ቅንብሮችም አሉን።
አሁን ያክብሮትና የናፍቆት ሰላምታችን እናስቀድም።
እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። በድጋሚ
የቴክኒክ አቀናባሪያችን ንጉሱ ታምሬን ይዘን የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
አሁን የሰዓቱ የዓለም ዜና ይቀድማል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ክርስቲያን ምእመናን እንኳን ለብርሃነ ትንሳኤው አደረሳችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ሶሪያ ውስጥ 40 ሰው ለተገደለበት የኬሚካል ጥቃት ተጠያቂዎቹ ሩሲያና ኢራን እንደሆኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በስም ጠርተው ከሰዋል። ህሊና ቢስ ሲሉ ለጠሩት ለዚህ ጥቃት የሚከፈል ከፍ ያለ ዋጋ ይኖራል ሲሉም ዝተዋል። በተለይ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ከዚህ ቀደም አድርገውት በማያውቁት ሁኔታ በስም ጠርተው ሲወቅሱ ለጥቃቱ ፕሬዚደንት ፑቲን ሩሲያና ኢራን ተጠያቂ ናቸው ሲሉ አስረግጠው ተናግረዋል። ኃላፊነቱን የሚወስዱትም እንሰሳው አሳድ ሲሉ ለጠሯቸው የሶሪያ ፕሬዚደንት ባሻር አልአሳድ ይሰጣሉ ባሉት ድጋፍ ነው። በትዊተር በተከታታይ ባወጧቸው መልእክቶች አካባቢው ለሕክምና ድጋፍና ለማጣራት ሥራዎች በአፋጣኝ ክፍት እንዲሆን ጠይቀዋል። ጥቃቱ ምንም ይሁን ምን ያለ ምክንያት በሰው ልጆች ላይ የደረሰ ሌላ አደጋ ነውም ብለዋል ፕሬዚደንቱ። ሲክ ብለዋል አንዱን ትዊታቸውን ሲዘጉ። በሽተኛ ማለታቸው ይሆናል በንዴታቸው ምክንያት፣ ወይም ያማል ማለታቸው ይሆናል በሐዘናቸው ምክንያት። ዝርዝር ማብራሪያ አልሰጡም። በጀርመኗ ሰሜን ምዕራብ ከተማ ሞይንስተር ከተማ ትናንት በተፈጸመው የመኪና ጥቃት የሁለት ሰዎች ሕይወት መጥፋቱ ተገልጿል። ያሽከረከራት የነበረችውን መኪና ሰላማዊ ሰዎች ላይ ነድቶ በብዙ ሰው ላይ ጉዳት ያደረሰው አሽከርካሪም ከአደጋው በኋላ እዚያው ተኩሶ ራሱን በመግደሉ የሞቱ ቁጥር በጠቅላላው 3 መሆኑ ታውቋል። ከቆሰሉት መካከል 6ቱ በከባድ ሁኔታ ላይ እንደሚገኙ ተገልጿል። ጥቃቱን ያደረሰው ሰው የ48 ዓመት ዕድሜ ያለው የሚዩኒሽ ከተማ ሰው መሆኑን ከመግለጽ ያለፈ መረጃ ፖሊስ አልሰጠም። የጥቃቱ ምክንያትና ምንነትም እየተጣራ መሆኑን ፖሊስ አመልክቷል። በሌላ በኩል አክራሪ ቀኝ ነጠቅ ነው የተባለን አንድ ቡድን አባላት ቤቶች የጀርመን ልዩ ፖሊስ ኃይል በርሊን ውስጥ እየከበበ ፍተሻ አካሂዷል። በርሊን፣ ብራንደንበርግ እና ቱሪንጊያ ግዛቶች ውስጥ የሚገኙ የ8 የቡድኑ አባላት ቤቶች ላይ ፍተሻው የተካሄደው የደበቋቸው ወይም በሕገወጥ መንገድ የያዟቸው መሳሪያዎች እንዳሉ ለመፈለግ ነው። ተጠርጣሪው ቡድን በአዶልፍ ሂትለር ይመራ የነበረውና በሁለተኛው የዓለም ጦርነት ወቅት ተሸንፎ የተደመሰሰው የታላቋ ጀርመን መንግሥት ወይም ዶይች ራሽ ዛሬም አለ ብሎ የሚያምን እንደሆነ ተገልጿል። ቡድኑ የተመሠረተው ባለፈው የአውሮፓ ዓመት በ2017 ዓ ም መሆኑንና አንዳንድ የሚጠረጥራቸውን የተፈጸሙ ግድያዎችን ምንነት እየመረመረ መሆኑን ፖሊስ አስታውቀዋል። ቡድኑ ኢላማ ያደረጋቸውን ሰዎች ለመግደል ምንጊዜም ዝግጁ ነው ብለዋል ባለሥልጣናቱ። ቁጣ፣ ርኅራሄ፣ የፍትሕ ጥማት በዚህ ዓመት የዩናይትድ ስቴትስን የውጭ ጉዳይ መስሪያ ቤት የባለጀብዱ ሴቶች ሽልማት የተቀዳጁ 10 ሴቶች መገለጫ ናቸው። በያዝነው መጋቢት አጋማሽ ላይ የዩናይትድ ስቴትስ ቀዳሚት እመቤት ሜላኒያ ትራምፕ ሽልማቶቻቸውን ካበረከቱላቸው 10 ሴቶች መካከል በባርነት ስር ከነበረ ቤተሰብ ተፈጥረው የሲቪል መብቶች ታጋይና ተሟጋች ሆነው ዛሬ የሞሪታንያ ብሔራዊ ሸንጎ ባልደረባ የሆኑት ማሉማ ሰይድ፣ የኮሶቮዋ ሐኪም ፌሬዲ ሩሺቲ፣ የሩዋንዳዋ ጌዴሊቭ ሙካሳራሲ፣ የአባዲና ፖሊስ መርማሪዋ የሁንዱራሷ ሁሊሳ ቪላኒዮቫ ይገኙባቸዋል። እነዚህ ሴቶች ሁከትን፣ አመፅን፣ መሳደድን የተጋፈጡ ናቸው ብለዋል። የሽልማቱ ሥነ ሥርዓት ወደ ተከናወነበት የሎስ አንጀለስ ከተማ ተሸላሚዎቹን ያደረሱት የከተማይቱ የዓለም አቀፍ ጎብኚዎች ምክር ቤት ባልደረባ ጃኔት ኤልየት። በሴቶች ክፍለ ጊዜ ዝርዝር ይዘን እንመለሳለን። ለቀሪ ዝግጅቶች ወደ አሉልናና ወደ አዲሱ ልመልሳችሁ።
ሕግ አያድንም፣ ሰማይ አይታረስ ሰማይን እንረስ፣ ንጉሥ አይከሰስ ንጉሥን እንክሰስ፣ ከሆነን ለለኛ ሞትን ምንጥልበት፣ ዘርማ ከሰጠ አፈር በሌለበት።
ይታረስ ምን አለ ሰማይ ይብቀልበት፣ ንጉሥም ይከሰስ ይቀጣ ምን አለ። ፍቅርን ነው መፍራት፣ ሕግ መች ገደለ፣ ከሕይወት ነው እንጂ ከሞት መች አስጣለ።
ሕግ አድንም አዲሱ ደንበኛችን ደረጀ ኃይሉ ነው ከስቶኮልም ያደረሰን።
ደረጀ ለራዲዮ መጽሔት ሲል በጻፈልን የቀደመ የኢሜይል መልእክቱ ያለፈው ግጥሜ ርዕስ አባት አሳድጊ ይሰኛል፣ ይቅርታ እየጠየቅኩ የዛሬዋን አጭር ግጥም ልኬላቸዋለሁ ነበር ያለን።
ከዚህ ቀደም የላከልንን ግጥሙን ስናነብ ርዕስና ከየት እንደሆነችም ገጣሚው አልተናገሩም ላልነው ሲመልስ ነው። ለሁሉም ደረጀ እናመሰግናለን።
አሁን በሕግ አያድንምን በሳምንቷ ምርጥ ግጥምነት የዛሬ እሁድ መጋቢት 30 2010 ዓ.ም የራዲዮ መጽሔት ፕሮግራማችንን ጀምረናል።
የፈረንሳይ ቤተኛችንን ያስራዳውን አባይ ቁልቁል ፍሰስም ከግጥሙ አዋዶ ካደረሰን ማስታወሻው ጋር ቆየት ብለን እናቀርባለን።
እናም አሁን የትንሣኤ ገጾች ይገለጡ ነው።
የሳምንቱ ቀዳሚ ዜማ እንዲህ ይላል።
ልጠይቅ።
ለመሆኑ አንድ ሰው ስንት ጊዜ ይፈታል ትላለህ?
የታሰረውን ያህል ይመስለኛል፣ ግን ለየት ያለ ጥያቄ ነው።
ለማንኛውም ልክ ብለሃል፣ መልሱ ትክክል ነው። ግን እንዲህ ያለ ጥያቄ ለምን ጠየቅከኝ ማለት አይቀርም
ይመስለኛል።
በመግቢያው ድምጻቸውን ያሰማናቸው እንግዶቻችን ናቸው ለዚህ ጥያቄ ምክንያት የሆኑኝ።
ግሩም ራሳቸውን በማስተዋወቅ የትንሣኤ ሰላምታቸውን ያሰሙናል።
አዲሱ ጌታነህ እባላለሁ። በሙያዬ ጠበቃና የሕግ አማካሪ ነኝ። እንዲሁም በፖለቲካ በኩል ደግሞ የሰማያዊ ፓርቲ የቀድሞ የሕግ ክፍል ኃላፊ ነበርኩ። አሁን ደግሞ በሚመሰረተው በኢትዮጵያውያን ሀገር አቀፍ ንቅናቄ ውስጥ የመስራች ኮሚቴ አባል ነኝ። በእናንተ ሚዲያም እንደተገለጸው አስር ላይ ነበር። ስለዚህ ሁሉ እንግዲህ አያያዛችን በጣም በሚገርም ሁኔታ ስለነበረ በተለይም ደግሞ እንዲሁ ከቅርቡ በስራ የተፈቱትም ሰዎች ስለነበሩና የእነሱንም እናመሰግናለን ፕሮግራም ላይ ተያዝን ስለነበር ህዝቡን አስደንግጦ ነበር እና በመፈታታችን እንኳን ደስ አላችሁ፣ እንኳን ለፋሲካ በዓል አደረሳችሁ እላለሁ።
ስሜ ስንታየው ቸኮል ይባላል። የቀድሞ አንድነት ፓርቲ የወጣቶች ጉዳይ ኃላፊ ነበር። በቅድሚያ በእኛ መታሰብ የተጨነቀ ኢትዮጵያን ሁሉ ምስጋና አቀርባለሁ። ከ93 ጀምሮ በኢትዮጵያ ፖለቲካ ውስጥ በትግል ውስጥ ቆይተናል። ከፍተኛ የሆነ እስርና መከራዎችን ተቋቁመን ላለንበት ደረጃ ደርሰናል። ይሄ ምርጫዬም ነው። አብዛኛውም የኢትዮጵያ ህዝብ አይንና ዞሮ ብሎ የሚከታተላችሁ እንደሚሆኑ መጠን የትንሳኤን በዓል አስመልክቶ ግን ይህን እድል ስለሰጠን በአድማጮች ስም ከልብ አመሰግናለሁ።
ጓደኛ አዲሱ እንዳለው ከ13 ቀን በፊት በጋዜጠኛ ተመስገን ደሳለኝ ቤት በተዘጋጀው የምስጋና ፕሮግራም ላይ የተያዝንበት ምክንያት በጣም አስገራሚ ነበረ። ይሁንና ያው በስራችን በወንድማማች በፍቅር እንዲሁም በጓዳዊ ስሜት ሳይሰለቻቸው በመመላለስ ለጠየቁም ለመላው የኢትዮጵያ ህዝብ ምስጋናዬን አቀርባለሁ። ትንሳኤ በዓልንም አስመልክቶ ማስተላለፍ የምፈልገው መልእክት ቢኖር ለኢትዮጵያ የዲሞክራሲ ስርዓት ግንባታ ሲሉ ከቤታቸው ወጥተው ብዙ የቀሩ ጓዶችና ብዙ ሰማዕት ወገኖች አሉ። አሁንም ቢሆን ብዙ የህሊናና የፖለቲካ እስረኞች አሉ። ስለዚህ በዓሉን በአካልም በመገኘት ከፖለቲካና ከህሊና እስረኞች ጋር ሆነን እንድናሳልፍ እነዚህ አጋጣሚ መልእክቴን አስተላልፋለሁ። ለእናንተም በድል ስለሰጣችሁን እያመሰገንኩ በድጋሚ ለመላ ኢትዮጵያ ህዝብ መልካም በዓል እመኛለሁ። አመሰግናለሁ።
ይድነቃቸው አዲስ ነው።
አመሰግናለሁ አሉላ። ማስተላለፍ የምፈልገው መልእክት አጠቃላይ ለኢትዮጵያ ህዝብ ነው። ህይወታቸው ያለፉትን በበዓሉ የህሊና ጸሎት እንዲያደርጉላቸውና በእስር ቤት የሚገኙትን እንዲጠይቁ የታሰሩትም እንዲፈቱና ድጋፍ እንዲያደርጉላቸው ነው ለኢትዮጵያ ህዝብ ጥሪ የማደርገው። ወይን እሸት ሞላ እባላለሁ። በኢትዮጵያ ፖለቲካ ውስጥ የራሴን አስተዋጽኦ እያደረግኩ ያለሁ ለኢትዮጵያ መልካም በዓል እንዲሆንላችሁ ለሁላችሁም እመኛለሁ።
እኛም እንኳን አደረሳችሁ።
ከሶስት ቀናት በፊት ከስር ከተለቀቁት ጋዜጠኞች፣ ኢንተርኔት አምደኞችና በአገሪቱ ፖለቲካም የነቃ ተሳትፎ ካላቸው ወጣቶች ውስጥ ናቸው።
Jesus, the Lord, 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 the L
የኦርቶዶክስ፣ የካቶሊክና የፕሮቴስታንት የክርስትና እምነት አባቶች ናቸው።
ብፁዕ አቡነ መልከጼዴቅ ከስደተኛው የኢትዮጵያ ቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ፋኑኤል ከኢትዮጵያ ቅዱስ ሲኖዶስ አባል እንዲሁም የዋሽንግተን እና ካሊፎርኒያ አህጉረ ስብከት ሊቀ ጳጳስ፣ አባ አባይነ ፍራንሷ ከዋሽንግተን ዲሲ የካቶሊካውያን ምእመናን ቻፕሊን፣ ፓስተር ግዛው ደርሰህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የሰሜን አሜሪካ ዋና ዲሬክተር ናቸው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር የነበርክና ያለህ የምትኖር እዘዝና አምልኮ ስግደት የሚገባ ክብርና ምስጋና የሚባህር የሆነ አምላክ እናከብራለን፣ እናገናለን፣ ስምህን እንቀድሳለን። አንተ ለሰው ልጅ ለነገድ ሁሉ ባለውለታና በጎ አድራጊ ነህ። እንኳን ከብርሃነ ትንሣኤው በሰላም አደረስከን። በዚህ አጋጣሚ በኢትዮጵያም በውጭ ሀገርም በሌላ ሁሉ የምትገኙ ወገኖቼ እንኳን ለትንሣኤው ብርሃን አደረሳችሁ፣ እንኳን የትንሣኤውን ብርሃን አሳያችሁ። እግዚአብሔር አምላክ ቸር ነው፣ ምሕረቱ ብዙ ነው፣ ቸርነቱም ለዘላለም ነው። ስለዚህ ሁሉን በቸርነቱ ደግፎ ከዚህች ዕለት ከአሁኗ ሰዓት አድርሶናል። አሁንም የትንሣኤውን ብርሃን በሰላም እንዳሳየን ዕለቱንም ባርኮ ከርሞውን ጊዜ እንዲያደርሰን ሁላችንን እንለምነው፣ ስሙንም እንጥራው፣ ስሙን እንቀድሰው፣ በምሕረቱ እንዲጎበኘን እንለምነው። አንድነታችንን ከእሱ ጋር እናድርግ። ሁላችን የእሱ ወገኖች ነን፣ ልዩነት የለውም። እሱ ሁላችንን ያቅፈናል፣ ይደግፈናል፣ ለሁላችን የይቅርታውንና የምሕረቱን ስራ ይሰራልናል። ጊዜውን ሁሉ ይባርክልን፣ ስራችን ሁሉ ይባርክልን፣ ሀሳባችን ሁሉ ያክላልን። በምሕረቱ የጎበኛችሁ ሁሉ እንኳን እዚያ ደረሳችሁ፣ አሁንም ይባርካችሁ፣ አሁንም የቸርነቱን ስራ ይስራላችሁ። ምሕረት ቸርነት ልማዱ የሆነ አምላክ በምሕረቱ ይጎብኛችሁ ለዘላለሙ አሜን። እግዚአብሔር ይባርካችሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን ኢትዮጵያ እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ ለ2010 ዓ.ም በሰላምና በጤና ጠብቆ አደረሳችሁ። የዘንድሮ የትንሣኤን በዓል እንደ ሁለት ድርብ በዓል አድርገን እናከብራለን ብዬ አስባለሁ። የጌታን ትንሣኤ ሁልጊዜም የምናውቀው የምንማረው የምንነጋገረው ስለሆነ ጊዜን ለመቆጠብ ስል ወደ ሁለተኛው በሀገራችን ወቅታዊ ጉዳይ ላይ ማተኮር እፈልጋለሁኝ። በዚሁ በያዝነው ሰሙነ ሕማማት የመጀመሪያው ቀን ሰኞ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በበዓለ ሲመታቸው ዕለት ያደረጉት ታሪካዊ ንግግር እንደ ማንኛውም ኢትዮጵያዊና የቤተ ክርስቲያን አገልጋይ ንግግራቸው በእጅጉ ደስ አሰኝቶኛል። ይህ ንግግር ለሀገራችን፣ ለሰላማችን፣ ለአንድነታችን ታላቅ በር የከፈተና የሕዝብን ልቦና ያረጋጋ ነው ብዬ በግሌ አምናለሁ። እግዚአብሔር አምላክ ክቡር ጠቅላይ ሚኒስትር ሐሳቡን ሁሉ ፍጻሜ እንዲያደርስሎ ምኞቴና ጸሎቴ ነው። ሕዝብ እስራኤልን ሙሴ ባህር ኤርትራን ከፍሎ እንዳሻገራቸው እርሶም የዘመናችን ዳግማዊ ሙሴ አድርጎ እግዚአብሔር አስነስቶታል ብዬ አምናለሁ። ኢትዮጵያን ወደ ነበረችበት ከፍታ ይመልሰዋታል። የሕዝብን እንባ ያብሳሉ፣ የሕዝብን ጩኸት ይሰማሉ ብዬ አምናለሁ። ክቡር ጠቅላይ ሚኒስትር ኢትዮጵያውያን በውጭም በውስጥ ያሉትን አንድ የማድረግ ጉዳይ፣ እርቀ ሰላም የማውረዱን ጉዳይ ትኩረት እንደሚሰጡበት ተማመናለሁ። እዚሁ ላይ እንዲጨምሩበት ለወደፊቱም እንዲታሰብበት እንደ ሃይማኖት አባትነቴ የማሳስበው ጉዳይ እነዚህ የሞቱባቸው ቤተሰቦች አሁንም ድረስ እንባቸው አልደረቀም። ተስፋዎቻቸውን ተነጥቀዋል፣ ብርሃናቸውን ተነጥቀዋል፣ ጧሪ ቀባሪያቸውን ተነጥቀዋል እና መንግስት ለእነዚህ ቤተሰቦች የደም ካሳ በመስጠት ሊያጽናናቸው ይገባል ብዬ አምናለሁ። ወደ ወህኒ የገቡ በሺህ የሚቆጠሩ ኢትዮጵያውያን እንዳሉ ይታወቃል። ስለዚህ ሰላም ከዚህ ይጀምራልና የታሰሩትም እንዲፈቱ ለዚህ ከፍተኛ ጥረት እንዲያደርጉ አሳስቦታለሁኝ፣ እማጸኖታለሁኝ። በታሰሩትም ሰዎች መካከል ዛሬ አስታዋሽ ያጡ ቤተ ክርስቲያን የረሳቻቸው የገዳም መነኮሳት አሉና እነዚህንም መነኮሳት እንዲፈቱ በታላቅ ትህትና ጠይቃለሁኝ። ስራው የተባረከ
የተቃና እንዲሆንልዎት እንመኛለን። እግዚአብሔር አምላክ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ እንዳሳየን ሁሉ የሀገራችንንም ትንሣኤ እንዲያሳየን ፈቃዱ ይሁንልን። ለሀገራችን ኢትዮጵያ ለሕዝቦቿ ሁሉ ሰላምን፣ ፍቅርን፣ አንድነትን ያደልልን። አሜን።
በሰሜን አሜሪካ በተለያዩ የውጭ ሀገራት እንዲሁም በሀገራችን የምትኖሩ ካቶሊካውያን ምእመናን እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ለ2010 ዓመተ ምህረት ጌታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የክርስቶስ የኃጢአትን ሰንሰለት በጣጥሶ የሞትን ፍርሃት ድል ነስቶ በሶስተኛው ቀን ከሞት ተነስተዋልና ሁላችንም እንኳን ደስ አለን። በትንሣኤ ክርስቶስ ሰላም፣ እምነት፣ ፍቅር፣ ተስፋ ተገኝቶልናል። በዚህ ጸጋ በመታደስ በወንድማዊና በእህታዊ ፍቅር እንድንኖር እንድንተሳሰብ እንድንረዳዳ ያስፈልጋል። ተስፋ ለቆረጡት ማጽናናትን፣ ለተራቡት ምግብን፣ ለተቸገሩት እርዳታ ያስፈልጋል። እንዲሁም ለሀገራችን አንድነት፣ መቻቻል፣ ፍጹም ሰላም እንዲሰፍንልን የክርስቶስ ትንሣኤ ይርዳን። እግዚአብሔር መላውን ኢትዮጵያ ሕዝብ እንዲሁም በአጠቃላይ የዓለማችን ሕዝብ ይባርክልን። አሜን።
በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለምታምኑ ለኦርቶዶክስ፣ ለካቶሊክና ለፕሮቴስታንት እምነት ተከታዮች በኢትዮጵያ፣ በአውሮፓ፣ በሰሜን አሜሪካና በአፍሪካ እንደዚሁም በመላው ዓለም ለምትገኙ ኢትዮጵያውያንና ኢትዮጵያውያት ወገኖቼ በሙሉ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረትና በራሴ ስም እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ እላለሁ። በዓሉ የደስታ፣ የሰላምና የበረከት የብልጽግናና ከሁሉም በላይ በአገራችንና በሕዝቦቻችን መካከል እግዚአብሔርን መፍራት የፍቅር የአንድነት መንፈስ የበዛ እንዲሆን በታላቅ ትህትና ምኞቴን ገልጻለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን መሪዎቿንም ይባርክ። አመሰግናለሁ።
ሰላም ታላደርስ ለፈጠርከ አንተ ላይኛው ንጉስ እንዴት አለ መጥቼስ ካንተስ ያስደንቃል እናናራች የጥንቱ ያዘው የመንፈስ ቅዱስ የሶስቱ ሶስቱ ናቸው አካል በገጽ ነስም አንድ ናቸው በዛዝ በግብ ስላሶች እንቅድማለን ሲኖሩ አንነሳረ ወደ በሰርክ ጀመረ ያን ጊዜ ተፈጠረ ቅጽበት አስቀድሞ ሰማይና ምድር አራተኛ መላእክትና ጽመት ሰባተኛ ማይና ንፋስ እሳት ባህርም ሆነ ይህንን ፈጥረው ተናገረ ለይኩን ብርሃን ብለው ሰኝቷል አንከፈሉት ከሶስት አንደኛ አበቅታረጉት ከምድር ሁለቱን ሰማያረጉት ጠፈር ማክሰኞ አብቅላሏት ምድር አበቀለች ሳር ቅጠሉን ረጉን ግራፊክ ፍናን ሲሰሩ ከዋክብትን ጨረቃን ፈጠሩን ሐሙስን አልተውምና መጠሩ።
አድማጮች አሁን የትንሣኤ ሰላምታዎች ይቀጥላሉ። ከሶስት ቀናት በፊት ከስር ከተለቀቁት ጋዜጠኞች፣ ኢንተርኔት አምደኞችና በአገሪቱ ፖለቲካም የነቃ ተሳትፎ ካላቸው ወጣቶች አሁን ደግሞ የጥቂቱን እንስማ።
በፍቃዱ ኃይሉ እባላለሁ። የሰብአዊ መብት ተሟጋች ነኝ። ብዙ ሰዎች የሚያውቁኝ የ9 የጦማሪዎችና የመቃረማጆች ስብስብ ውስጥ ነው። ለምን ነው የክርስትና እምነት ተከታዮች በሙሉ በዓሉ መልካም በዓል እንዲሆን እመኛለሁ።
ዘላለም ወርቃገኘው እባላለሁ። ብዙዎች የሚያቁኝ ጦማሪ ዘላለም ወርቃገኘው የሚለው ነው። የሰብአዊ መብት አራማጅ ወይም ሂውማን ራይትስ አክቲቪስት ባል ደስ ይለኛል። ለሁሉም የኢትዮጵያ ክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በዚህ አጋጣሚ እንግዲህ አዲሱንም ጠቅላይ ሚኒስትር መልካም የስራ ዘመን ይሁንልዎት ብዬ የኢትዮጵያን የሰብአዊ መብት ሁኔታ እንዲያስቡበት መልዕክት ማስተላለፍ ፈልጋለሁ።
ተፈራ ተስፋዬ ይባላለሁ። ትግል ትጀምር መጀመሪያ ኢዴፓ፣ ከዛ በኋላ አንድ ላይ አራቱ ፓርቲዎች ይዋሃዱ ቅንጅት። በቅንጅት አንድ አመት ከስምንት ወር ታስሬ በኋላ አንድነት ፓርቲ መስርተናል። አንድነት አንጃ ሲከፋፈል ትግል አቆሜ ብዬ ነበረ። አሁን ግን በራሴ እየተንቀሳቀስኩ ነው ያለሁት። መልካም በዓል መላው ክርስቲያኖች በሙሉ ላለው ኢትዮጵያ ዲሞክራሲ እንዲያብብ አሁን እንደተመረጡት ለአዲሱ ጠቅላይ ሚኒስትር መልካም የሥራ ዘመን እንዲሆንላቸውና ያሰቡት እንዲሳካላቸው መልካም ምኞት ገልጻለሁ።
ጤና ይስጥልኝ ኢትዮጵያውያን አድማጮቼ። አንዷለም አድራጌ ይባላለሁ። ለ17 አመት ገደማ በኢትዮጵያ የተቃዋሚ ፖለቲካ ፓርቲዎች ውስጥ የተለያዩ ተሳትፎች አድርጌያለሁ። በዚህ ምክንያት ለተደጋጋሚ እስር ተዳርጌ ከ8 አመት በላይ የሚሆነውን ጊዜን በእስር ቤት አሳልፌያለሁ። ዛሬ በዚህ ፕሮግራም ተጋብዤ ከእናንተ ጋር ለመገናኘት በመቻሌ እጅግ ከፍ ያለ ክብር ይሰማኛል። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም አደረሳችሁ እላለሁ። ይህ የትንሣኤ በዓል ለሀገራችንም ለሁላችንም ካለንበት የጭቆና አዘቅት የምንወጣበት የኢትዮጵያ የትንሣኤ ዘመን ብስራት እንዲሆንልኝ ከፍ ያለ ምኞቴን ለማቅረብ እፈልጋለሁ። የኢትዮጵያ ትንሣኤ ደግሞ እውን ይሆን ዘንድ ሁላችንም እንደ አንድ ልብ መካሪ፣ እንደ አንድ ሰው ተናጋሪ ሆነን ለሰላም፣ ለዲሞክራሲና ለነጻነት ፍጹም በጠና ሰላማዊ ትግል ጥሬን አቀርባለሁ። እግዚአብሔር ያክብርልኝ። በድጋሚ መልካም የትንሣኤ በዓል ይሁንላችሁ። አመሰግናለሁ።
እስክንድር ነጋ እባላለሁ። ጋዜጠኛ ነኝ። የሰብአዊ መብትና የዲሞክራሲ ተሟጋችም ነኝ። ከሁሉ አስቀድሜ ለመላው ህዝበ ክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ እላለሁ። የዛሬው ዕለት የምትወክለው ሰላምን፣ ተስፋን፣ ፍቅርን ነው። እነዚህ ደግሞ በዲሞክራሲ በኩል የምንታገልላቸው ሴቶች ናቸው። በሀገራችንም እውን እንዲሆኑ እመኛለሁ። በአጭር ጊዜ ውስጥም እውን ሆኖ እናያለን ብዬ ተስፋ አደርጋለሁ።
ከመስማት ቀጥሎ
አዲሱ አሁን ንግግር ነው። ሰው የመሆን ጸጋና ተፈጥሮ መሰረትም አይደል?
ለነገሩ ንግግርና ነጻነት አንድ ላይ ከመሆን ውጪ ምርጫ ያላቸውም አይመስልም።
ለዚህም ይመስላል በአንዳንድ አገሮች ያን ሰው ከመሆን ተፈጥሮ ጋር የተቆራኘ ስብና ከመብቶች ሁሉ ቀዳሚ ማድረጋቸው ሚስጥር።
የንግግርና ራስን የመግለጽ ነጻነትን መንግስት ከመጥላቸው ገደቦች አጥብቆ የሚከለክለው የዩናይትድ ስቴትስ ህገ መንግስት በመጀመሪያ አንቀጽ ላይ ያሰፈረው በሌሎች የፌዴራልና የግዛቶች ህግም ጭምር ይህንኑ ያደርጋል።
የመጀመሪያው አንቀጽ የተባለው ነው የሰው ልጅ የመሆን ልዩ ተፈጥሮ አንዱ መገለጫ መብት። በኢትዮጵያውያንም ያን ሞገስ ሊያገኝ የሚደረሰ ይመስላል።
እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል፣ ይገባናልም። የሰብአዊና ዴሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በሕገ መንግሥታችን መሠረት ሊከበሩ ይገባል።
ባለፉት ሰኞ ቃለ መሐላ ፈጽመው ሥልጣን የተረከቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የንግግር ነጻነትና የዲሞክራሲ ብርሃን በጋዜጠኞችና በፖለቲካ መሪዎች አይን አሁን በዚሁ ለ13 ቀናት ከዘለቀው የመጨረሻው ስራቸው መልስ ቀደም ብለን የትንሣኤ ሰላምታቸውን ካሰሙን 11 ጋዜጠኞች፣ የኢንተርኔት አምደኞችና የፖለቲካ ሰዎች ከሁለቱ ጋር ወደሚኖረን አጠር ያለ ወግ እናምራ። በ በድጋሚ እንኳን ለትንሳኤ በዓል አደረሳችሁ። አንዷለም አራጌና እስክንድር ነጋ ቀደም ብላችሁ የትንሳኤ በዓል ሰላምታችሁን ለአድማጮቻችን አድርሳችኋል። ከእስር ቤት እንደወጣችሁ አጠር ያለ ቃለ ምልልስ ከአሜሪካ ድምጽ ጋር አድርጋችኋል። የምንወያይበትን ነገር በጣም ውስን በሆኑ መስመሮች ላይ ብቻ አድርጋለሁ። እስክንድር፣ የጋዜጠኝነት ጉዳይ የህይወትም ጉዳይ የመሰለበት ሰው ትመስለኛል። ለረጅሙ እስር ከመብቃትህ በፊት በየቀኑ በምጽፋቸው ጽሁፎች ውስጥ በኢትዮጵያ ጉዳይ ላይ ጠንክረህ ትጽፍ ነበረ። አላቆምክም። ከእስር ቤት ለልጅህ የተላከውን ደብዳቤ አግኝተናል። በተመሳሳይ ያንዷለምንም እስኪ ምናልባትም ተስፋ የሚሰጡ ከሚመስሉት ነገሮች እንነት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የንግግር ነጻነትን አስፈላጊነት ብቻ ሳይሆን የግድ መሆን ጭምር አጠር ባለ አስተያየት ገልጠው ነበር።
ዴሞክራሲ ማስፈን ከየትኛውም ሀገር በላይ ለኛ የህልውና ጉዳይ እንደሆነ እናምናለን። የሰብአዊና ዴሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በሕገ መንግስታችን መሰረት ሊከበሩ ይገባል።
እስክንድር፣ በኢትዮጵያ የንግግር ነጻነትና የመገናኛ ብዙሃን ነጻነት ላይ እንደሚያገባው ሰው ምን አይነት ሁኔታዎች ሊፈጠሩ ይችሉ ይሆናል ብለህ ትጠብቃለህ? ምንስ እንዲሆን ትመኛለህ?
አሉላ፣ እንደምታውቀው የረዥም ጊዜ ልምድ ነው ያለኝ በዚህ ሚዲያ ዓለም ውስጥ። አንድ በተግባር የተማርኩት ነገር ዲሞክራሲያዊ ስርዓት ሳይኖር የሚዲያ ነጻነት ሊኖር አይችልም። አንድ መንግስት በችሎታ ንሰጥ ከሆነ ሀሳብን የመግለጽ መብትን በችሎታ ንሰጥ ከሆነ በፈለገው ሰዓት ደግሞ ሊነጥቅ ይችላል። ስለዚህ ዋስትና ሊኖር የሚፈልግ ከሆነ ስርዓታዊ ጥበቃ ያስፈልገዋል። በአንድ ዲሞክራሲያዊ ስርዓት ማዕቀፍ ውስጥ የሚከበር መብት መሆን አለበት። እዚህ ደረጃ ላይ እስከ ዛሬ ድረስ በሀገራችን አልደረስንም። እስካሁን ድረስ ኢህአዴግ ሲያደርግ የነበረው ትንሽ ጠንከር ሲል ትንሽ ነገር ለቀቅ ያደርጋል። ስርዓቱ ላይ ጠንከር ያለ ተቃውሞ በሚነሳበት ሰዓት ላይ ደግሞ ያንን ነገር ድፍን ያደርገዋል እና ብልጭ ድርግም እያለ ነው የቆየው። ስለዚህ ትልቁ የተማርነው ነገር ሀሳብን በነጻ የመግለጽ መብት ዲሞክራሲያዊ ስርዓት የዲሞክራሲ መብቶች ሳይከበሩ ሊከበር አይችልም። ስለዚህ ሀሳብን በነጻ የመግለጽ መብትን ለማስከበር አስቀድመን ዲሞክራሲያዊ ስርዓት መገንባት አለብን። ለዚህ ነው ሳንወድ በእርግጥ ኢትዮጵያ ያለን ጋዜጠኞች ሀሳብን በነጻ የመግለጽ መብትን ለማስከበር ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ የዲሞክራሲያዊ መብት እንዲኖር የምንለመጠር እየፈለገ ነው እና ጠቅላይ ሚኒስትሩ ምናልባት ኢህአዴግ ውስጥ የተወሰነ ለውጥ ስላለ በችሮታ መልክ ብቻ የሚሰጡን ከሆነ በቂ አይደለም፣ አስተማማኝ አይደለም። አስተማማኝ የሚሆነው በዲሞክራሲያዊ ማዕቀፍ ውስጥ ከሆነ ብቻ ነው። ስለዚህ አሁንም እኛ የምንመለከተው እኔም በግሌ የምንመለከተው ዲሞክራሲያዊ ስርዓት መምጣት አለበት፣ ዲሞክራሲያዊ ስርዓት መኖር አለበት። እዛ ላይ ነው ማተኮር ያለብን እንጂ አሁን ኢህአዴግ ትንሽ ለቀቅ ያደርግልናል የሚለውን ነገር እንደ ትልቅ ተስፋ ልመለከተው። ዲሞክራሲያዊ ስርዓት መኖር አለበት። ያ ዲሞክራሲያዊ ስርዓት ሲረጋገጥ የሀሳብን በነጻ መግለጻችን ይከበራል። ይሄ ዲሞክራሲያዊ ስርዓት እንዴት ነው የሚመጣው የሚለው ጥያቄ ከዚህ በፊት በተደጋጋሚ ብያለሁ። የአሜሪካ መንግስትም አሁን በዚሁ መስመር ላይ ነው ያለው። ሁሉን አቀፍ የሆነ በህገ መንገድ የሚንቀሳቀሱ የፖለቲካ ድርጅቶችንም ኢህአዴግንም በሽብርተኝነት ጊዜ የተደረጁትን የፖለቲካ ድርጅቶችም የሚያካትት የሚያቀፍ ሀገር አቀፍ የሆነ ድርድር ያስፈልጋል። ያ በዚህ ድርድር የዚህ ድርድር ውጤት ወደ ዲሞክራሲያዊ ስርዓት ይወስደናል። ስለዚህ ሀሳብን ለነጻ በነጻ መግለጽ የሚከበረው በዚህ ሂደት ውስጥ ካለፍን ብቻ ነው። ኢትዮጵያ ውስጥ ሀሳብን በነጻ መግለጽ አይከበርም። በችሮታ ነው የሚሰጠን። በችሮታ የተሰጠን ደግሞ በተፈለገ ጊዜ እንቀማለን። ስለዚህ ውሃ ቅዳ ውሃ መለስ ነው።
መልካም። ዲሞክራሲ ሲረጋገጥ ነው ሀሳብን በነጻነት የመግለጽ መብት የሚጠበቀው ብሎም የመገናኛ ብዙሀን ወይም የፕሬስ ህግ ህልውና የሚረጋገጠው የሚል መንፈስ ነው እስክንድር ያንጸባረከው። ይሄ ምናልባትም በቀጥታ ለአንዷለም የሚነሳውን ጥያቄ ወደዛ ይወስድናል። አንዷለም፣ ቀደም ብለን በትንሳኤ ሰላምታ ወቅት እንደገለጽከው ላለፉት 17 ዓመታት በኢትዮጵያ ፖለቲካ ለውጥ ለማምጣት በሚንቀሳቀሱ ድርጅቶች ስትሳተፍ ቆይተሃል። በዚህም ሳቢያ በተደጋጋሚ ለእስር በቅተሃል። እንደ እስክንድር ሁሉ ይሄን በተስፋ መንገድ የታየ በህዝብ ዘንድ የሚነሱ ጥያቄዎች መልስ ያገኛሉ የሚያስብል ብልጭታ የፈጠረው ስሜት በተጨባጭ እውን ሊሆን የሚችለው በዚህ መንገድ ነው የምትለዋለ? ቅድም እስክንድር የዴሞክራሲን መረጋገጥ ወሳኝነት ገልጸዋል። በዚያ ተስፋ ወደሚደረግበት መንገድ የሚኬደው ምን ተይዞ ነው? ምን አይነት እርምጃዎችስ ከወዲሁ መወሰድ አለባቸው ትላለ?
እሺ፣ በድጋሚ እግዚአብሔር ይስጥልኝ እድሉን ስለሰጣችሁ። እንግዲህ እንደምታውቁት ኢትዮጵያ ውስጥ በዚህ በ27 ዓመት ውስጥ ህዝብ ለነጻነቱ ለዲሞክራሲያዊ መብቱ ከፍተኛ ትግል አድርጓል። ብዙ መሪዎችም ተፈጥረው ብዙዎች ዋጋ ከፍለዋል። እንደነ ፕሮፌሰር አስራት ወልደየስ የመሰሉ እንደነ ብርቱካን የሚደቅሳ የመሰሉ መሪዎች ትልቅ መስዋዕትነት የከፈሉበት ትግል ነው። ያ ትግል እስካሁን ድረስ ቀጥሎ ህዝቡ መብቱን ለመረከብ ከፍተኛ ግብግብ ሲያደርግ ባልችቷል። ነገር ግን እስካሁን እንደምታውቁት ለውጤት አልበቃም። አሁን ህዝቡ ለተከታታይ ዓመታት ባደረገው ትግል በተወሰነ መልኩ ነገሮች ቅርጽ እየያዙ ይገኛሉ። በአንድ በኩል ህዝቡ መብቱን ከማስከበር የሚያግደው ሞትም ሆነ እስር እንደሌለ በግልጽ ለአገዛዙ ምልክት እየላከ ነው። አገዛዙ ቀደም ላሉት ዓመታት የፈርዖንን መንገድ በመከተል በኃይል ጨፍልቆ ለመግዛት የሄደባቸው መንገዶች ደግሞ እንደማያዋጡት ግልጽ የሆነ ትምህርቱን የወሰደ ይመስለኛል። ስለዚህ አሁን ከዘመኑ ጋር የሚሄድ ፖለቲካ መጫወትን እንደመረጡ ይታያል። እንግዲህ በዚህ ሂደት ላይ ነው እንግዲህ ምርጫቸው ምን ያህል እውነት ነው የሚለውን ወደፊት እናየዋለን። ግን በዚህ መንገድ ላይ ነው የዶክተር አብይን ወደ ስልጣን መምጣት የምናየው። እንግዲህ ሰውየው የለውጥ ሀሳብ እንዳላቸው በተለያየ ጊዜ እንሰማለን። ያ የለውጥ ሀሳባቸው እውን እንዲሆን በግሌ ምኞቱ አለኝ። ነገር ግን በእግሮቻቸው ቅደም ብሎ እስክንድር እንዳነሳው በተለይ ሁሉን አቀፍ የሆነ የኢትዮጵያውያን ኃይሎች ሁሉ የሚያሳትፍ ውይይት ሁላችንም ወደ ዲሞክራሲ ንጋት የሚወስደን መንገድ በስፋትና በጥልቀት መስራት ያስፈልጋል። ያ በንግግራቸው ላይ በጉልህ አላየሁትም። ያ አንዳንድ ትኩረት የሚሰጠው ሀሳብ አሁንም ሊያስቡበት ይገባል። ይህንን ትኩረት ሰጥተው መስራት ይጠበቅባቸዋል እያምናለሁ። ህዝቡ ደግሞ የሚሰሩ ከሆነ ከጎናቸው ይቆማሉ እያምናለሁ። ተቃዋሚ ፓርቲዎችም ቢሆን ስራውን የሚሰራ አመራር እስከመጣ ድረስ እና ለለውጥ የተዘጋጀ ኃይል እስካለ ድረስ ድጋፍ ይቸራቸዋል ብዬ አምናለሁ። እንግዲህ ኢህአዴግ ውስጥም ያለው ቀና አስተሳሰብ ያለው አመራር አባል ይህ ሁኔታ እንዲሳካ የራሱን ጥረት ሊያደርግ ይገባል። ሀገራችን ለረጅም ዘመናት የዲሞክራሲ ፀሐይ እንዲነጋ በጣም ሳይገባን ብዙ መስዋዕትነት ተከፍሏል። መወያየት፣ መደማመጥ፣ መከባበር ሲገባን ከአፈሙስ ጋር አላስፈላጊ ግብግብ ተፈጥሯል። ብዙ ህይወት ጠፍቷል። ብዙ ንብረት ወድሟል። ሰላማችን ደፍርሷል። ወንድማማችነታችን ሻክሯል። ይህ የሆነው አገዛዙ ህዝብን ረግጦ ለመግዛት በመጣበት መንገድ ምክንያት ነው። ይህንን ለማስተካከል ከሁላችን ቀናነት ያስፈልጋል ብዬ አምናለሁ። ከሁላችን ለዚህ ዝግጅት ያስፈልጋል ብዬ አምናለሁ። በግሌ በሀገር ውስጥም በሀገር ውስጥም ያሉ ወገኖች እንደዚህ ዝግጅት እንዲያደርጉና ይህ የመጨረሻውን ብርሃን የምናይበት መንገድ፣ የኢትዮጵያ ትንሳኤ የሚረጋገጥበት መንገድ፣ ሁላችንም የሚያቀፍ ሁላችንም የሚያወያይ አንድ ሀገር አቀፍ የውይይት መድረክ እና ዝግጅት ሲደረግ ነው እያምናለሁ። ለዚህ ሁሉም አበክሮ መስራት አለበት። ይህንን ካደረግን መወያየት ከቻልን ነገ ብሩህ ነው ብያምናለሁ። ንጋት ይቀርባል ብያምናለሁ። ለልጆቻችን የተሻለች ሀገር፣ የተሻለ ተስፋ ጭለን ማለፍ እንችላለን የሚል እምነት አለኝ። በተከታታይ ወራት እናያለን ምን እንደሚሰራ። ይህ የማይሆን ከሆነ ግን አሁንም ሰላማዊ ትግሉ ወደኋላ በማይመለስበት ሁኔታ ህዝቡም ለዚህ መዘጋጀት አለበት ብያምናለሁ።
መልካም። ተስፋውንና ሁነኛ ያላችሁትን መንገድ ፈንጥቃችኋል። የዲሞክራሲ ንጋት ፍልሃል አንዱ ዓለም የዲሞክራሲ ፀሐይ እንዲወጣ ውይይቱ ይቀጥላል።
አንድ ነገር ግን
እሺ፣ እስክንድር
ማለት የፈለኩት ምንድን ነው? አሁን ሁሉን አቀፍ ድርድር ይደረግ የምንለው ነገር እኛ በግል ያመጣነው መፍትሄ ብቻ አይደለም። አሁን ሁሉም የግደግደስ ባለድርሻ የሆኑት ሁሉ እያሉት ያለ ነገር ነው። ግን ከዛም በላይ ለመጀመሪያ ጊዜ የዓለም አቀፉ ማህበረሰቡም ከተቃዋሚዎች ጋር ሙሉ ለሙሉ ተናቦ ይህን አቋም ወስዷል። አሁን በኢህአደግ ውስጥም አክቹዋሊ ኦህዴድ ከዚህ አቋም ጋር የሚቀዳቀር ነገር ወስዷል። አሁን የቀሩት በኢህአደግ ውስጥ ሶስት ብሔራዊ ድርጅቶች ናቸው፣ ማለትም ደቡብ ንቅናቄ፣ ብአዴን እና ህወሓት ናቸው። እና እነዚህ አሁን ሶስቱ ብሔራዊ ድርጅቶች ወደዚሁ ከሌላው ጋር ተደባልቀው ሀገሪቷን ወደ ሰላማዊ የሆነ ዲሞክራሲያዊ ሽግግር እንድትገባ የማድረግ ትልቅ ኃላፊነት አለባቸው እና መልካ መንገድ ላይ ቆም ነው ወደ ሰላማዊ ሆነ ወደ ዲሞክራሲ ሽግግር እንገባለን ወይ ወደ ብጥብጥና ወደ ግርግር እንገባለን። ይሄ ሁለተኛው አሁን ያነሳሁት ብጥብጥ ላይ ግርግር መንገድ ለማንም አይበጅም፣ ለማንም አይበጅም። ማናችን የምንፈልገው አይደለም፣ ወደዛ መሄድ የለብንም። ይሄ ሰላማዊ ሆነ ዲሞክራሲያዊ አማራጭ የሚበጀን ነው፣ ሁላችን የምንፈልገው ነገር ነው እና በዚህ መንገድ መሄድ እንድንሄድ የሶስቱ ብሔራዊ ድርጅቶች ኃላፊነታቸውን እንዲወጡ ነው እኔ ጥሪ ያቀርብላቸው።
መልካም። መንታ መንገድ ላይ ነን፣ መልካሙን መንገድ የመምረጥ እድሉ አለን ያልከው እስክንድር፣ የሚመጡትን ሁኔታዎች ተከታትለን እንዘግባለን። በዚህ ምጥን ዝግጅት ድምጻችሁን ከማሰማት ባሻገር ከእስር ቤት እንደወጣችሁ ቤተሰቦቻችሁን በተቀላቀላችሁበት ትኩስ ስሜት የሚታያችሁን እንድናነሳ ያህል ብቻ ነው። ተስፋም አደርገው ምናልባትም በአካል ወደ ስቱዲያችን ብቅ ብላችሁ እናገኛችሁ አጋጣሚ ይፈጠር ይሆናል የሚል ነው። ሰፋ ላለ ደርዝ ላለው ውይይት እንጠብቃችኋለን። አንዷለም አራጌ፣ እስክንድር ነጋ፣ በድጋሚ መልካም በዓል ከቤተሰቦቻችሁ ጋር ይሁንላችሁ። እግዚአብሔር ይስጥልኝ።
አሁን የንጉሥ ያክሊሉ መስኮት
የሚከፈትበት ነው ሰዓቱ።
ስለ ዕለቱ የተሰናዳው የትንሣኤ ወግ
የትላንቱን ቅዳሜም ቅዳሜ ስሁርን ይጨምራል።
ትናንት ቅዳሜ ሌሊት መሆኑ ነው። መንፈቀ ሌሊት አልፏል። እንደውም ዶሮ ልጮህ የተቃረበ ይመስላል። ከቤቴ በስተምስራቅ በኩል ካሉት መስኮቶች መካከል አንዱ ተከፍቶ ነበርና ከኡራኤል አቅጣጫ የሚሰማው ጥም ዜማ ልቦናዬንና ስሜቴን ገስቶታል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ ይላል ካህኑ። ሙታንን ያድን ዘንድ የሞት ሞትን ሽሮ ለአምላክ ሄደ ወደ ኋላ ታስሮ፣ እኔ ልሙትልህ እኔ ልንገላታ በተንከራተትከው በተከስከው ፈንታ፣ የብርሃን አክሊልን ለሰማይት ያደለ ከለሜዳ ለብሶ ቀራንዮ ዋለ የሚለውን ከዛሬ 45 ዓመት በፊት የሰማሁትን የኒውዮርክ መድሃን ያለሙን የቀሲስ ወመሪ ጌታ ብርሃኑ ውድነህን ግጥም አስታወሰኝ። ለሁሉም እንግዲህ እስቲ ዛሬ የትንሣኤ በዓል ነውና የዛሬውን የትንሣኤ በዓል ከትናንቱ የቅዳሜ ስዑር ጀምረን ታሪኩን ብንሰማው ደስ ይላል ብዬ አስባለሁ። አባ አስራት ደስታ ከማህበረ ቅዱሳን።
እንግዲህ በቅዳሜ ስዑር ባንቋችን ከሄድን በሰዓቱ ሰ ከዘጻፈ
ስ የሚለው
በሰዓው ስ የሚለው ከዘጻፈ ለምለሙ ቅዳሜ ያሰኘዋል። ለምለሙ ቅዳሜ ያሰኘው በኑህ ዘመን የጥፋት ውሃ በሆነ ጊዜ ኑህ ርግብን ላካት ይላል። የመሬቱን መድረቅ የአዝሮቹ መብቀል እንድትመለከትና ምስራች ይዛ ትመጣ እንደሆን ብሎ ልኳታል። ርግብም መሬቱ ደርቆ ውሃው መጥቶ መሬቱ ወጥቶ አይታለች። ያንን ከዚያ ቆጽለ ዘይት ይላል የወይራ ቅጠል በአፏ ይዛ የምስራች ይዛ ለመታለች። ያ ለምለም ነው፣ ለምለም ቅጠል ነው። ዛሬም አባቶች ቅጥማ ይዘው ያዞራሉ። በቅዳሜ ስዑር በንጉሱ ሰዮህን እንደሆን የተሻረ ቅዳሜ ማለት ነው።
ይሄ ሶስቱ እግር
ባለ ሶስቱ አዎ በሲሆኑን የተሻረ ነው። ለምን ስዑር? ይህ ማለት እንግዲህ ቅዳሜና እሁድ ውሎ አይዋልም፣ ጾም አይዋልም። ጌታ ግን በከርሰ መቃብር ሶስት መዓልት ሶስት ሌሊት ስላደረ የጌታን ትንሣኤ ሳናይ አንቀምስም እህል ብለው ሐዋርያው ያዕቆብ ኤጲስቆጶስ ዘኢየሩሳሌም የሚባለው እሱ ጀመረው ነው የሚባለው።
በትናንትናው ዕለት የክርስትና እምነት ተከታይ የሆኑ ሁሉም ላይ ሆኑ ይችላሉ አክፍለዋል ይባላል። አክፍሎት ከምን ተያይዞ እንደመጣ ያሁን ቀደም ሲል አባ አስራት ደስታ ባጭሩ የገለጹልን ታሪክ ያስረዳል። በዚህ በ50 ፋሲካ እንግዲህ ነገ ከማዕዶት ጀምሮ ትናንትም አለ ሌሊትም ይኸው ነገር ተካሂዷል። ክርስቶስ በታላቅ ኃይልና ግርማ ከሙታን ተለይቶ ተነሳ፣ አዳምን ነጻ ወጣው፣ ሰይጣንንም አሰረው እያሉ በዚህ ምክንያት የትንሣኤውን በዓል ሲያበስሩ 50 ቀናት ያህል ይቆያሉ ማለት ነው፣ እስከ በዓለ ጰራቅሊጦስ ድረስ ታሪኩን ጠይቀን እንደተረዳ ነው። እንግዲህ ሰላም ሆነ ደስታ ሆነ እያሉ ይህንን ነገር ያበስራሉ። ትንሣኤው እውነተኛው ትንሣኤ የኢትዮጵያም ትንሣኤ እንዲሆን ከልብ እየተመኘሁ የዛሬ ዝግጅቴን በዚሁ ላብቃ። የዛሬ 15 ቀን እንገናኝ። መልካም በዓል በድጋሚ።
ወደ አድማጮች ገጽ እንሻገር።
ዛሬም በርከት ያሉ ግጥሞች ደርሰውናል።
የቅድሙን የፈረንሳውን ቤተኛችንን የአስራዳውን እናስከትል። አስራዳው ንጉሴ በተከታታይ ዝግጅቶች ባቀረበው የአባይ ጉዳይ ዙሪያ ደጋግሞ እንደጻፈልን ሁሉ ሰፋ ያለ አስተያየቱንም ያካተተበት ጽሑፍ አድርሶናል።
ግጥሙ አባይ ቁልቁል ፍሰስ ይሰኛል። እሱን እናስቀድም።
አባይ ቁልቁል ፍሰስ ጥቁሯ ኢየሩሳሌም አገርህን ትተህ አባይ በበረሃ ምን አንከራተተህ ምን ጠብ ሊልልህ ምን ይበጀኝ ብለህ ማን ሊያመሰግንህ ማን ሊያዝንልኝ ብለህ ዳገቱ ይቅርብህ አባይ ቁልቁል ፍሰስ ኢትዮጵያችን ትልማ መሬቱም ይታረስ ተወልዶም ከሆነ ከባርነት ቀንበር የሚያወጣን መሲህ ና እግረ መንገድህን የኛን ሙሴ ይዘህ
ከጎጃም ነጭ ጤፍ ከወለጋ ወርቁን እልባቦር በልተህ በወተት ምሳህን ከፋ አባ ጅፋር ቤት ቡናውን ጠጥተህ ጋሞ ጎፋ ሲደርስ ኮንሶኛ ጨፍረህ አንድነት ፈጥራችሁ ከገናሌ ጋራ ሲዳሞ እንደገባህ ባሌን አቋርጡና ሐረር ላይ ሲደርሱ ሸበሌን ይዛችሁ ያ ወንደ ልማድህ ሽቅብ ተመለሱ።
ዳገቱም ካማረህ አባይ ባገር ፍሰስ በረሃብ በችጋር ቤታችን አይፍረስ ተወልዶም ከሆነ ከባርነት ቀንበር የሚያወጣን መሲህ ፈጠን ብለህ ድረስ የኛን ሙሴ ይዘህ ሸዋ ላይ ስትደርሱ
ምንጃር ጨፍሩና ካዋሽ ጋር ሆናችሁ ወሎ ላይ ሳዱላ ቆንጆ ሚስት አጭታችሁ አክሱም ላሊበላ ጠሎት አድርሳችሁ ትግራይ ላይ አምባሻ ባንድ ላይ በልታችሁ አፋር በረሃው ላይ ግመሎች ጫኑና የግመል ወተቱን ስንቅ ሰንቁና እቀይ ባህር ግቡ ባንድ ላይ ሆኑና
ዛዲያ
ባንድ ላይ ሆናችሁ ቁልቁል ስትፈሱ ይዛችሁ ሁሉኑ የኛን ሙሴ አትርሱ
የኛን ሙሴ አትርሱ። የፈረንሳዩ ናፖሊዮን 3ኛ በአትላንቲክ ውቅያኖስ ስር ውስጡን ጉድጓድ በመቆፈር ሁለቱን አገሮች በየብስ የማገናኘት ህልም ነበረው። በ1856 እንደ አውሮፓ አቆጣጠር ናፖሊዮን 3ኛና የእንግሊዟ ንግስት ቪክቶሪያ ባደረጉት ስምምነት መሰረት በአትላንቲክ ውቅያኖስ ስር ውስጡን ጉድጓድ በመቆፈር ሁለቱን አገሮች በየብስ የማገናኘት ህልም እንግሊዝና ፈረንሳይ በጋራ ሆነው ግማሽ መንገድ የጉድጓድ ቁፋሮው በፈረንሳይ መንግስት ቀሪ ግማሽ የጉድጓድ ቁፋሮ ደግሞ በእንግሊዝ መንግስት ወጪ ተሸፍኖ ፈረንሳይና እንግሊዝ ከአትላንቲክ ውቅያኖስ ስር በ1994 እንደ አውሮፓ አቆጣጠር በየብስ ባቡር ተገናኙ።
ናፖሊዮን 3ኛ ቢሞትም ህልሙ ግን ከ138 ዓመታት በኋላ አልሞተም ነበርና እሁን ሆነ። እኔም አባይን ቁልቁል ፍሰስ ብዬ ስመኝ በኔ ዘመን እንደማይሆን ባውቅም ቀጣዩ 4ና 5ኛው ትውልድ ምኞቴንውን አድርጎት ለሀገራችን ኢትዮጵያ መልካም ሥራ የሰሩ ዜጎች በሙሉ አጥማቸው ያባይን ውሃ ጠጥቶ እንዲለመልም ተተኪውን ትውልድ አደራላለሁ ይለናል አስራደው።
አባይ ፍቅር ነው ያስተሳስራል ይላል ቀጥሎም። አባይ ጮራ ነው በብዙ ወገኖቹ ቤት ብርሃን ይፈነጥቃል። አባይ ኃይል ነው እንደ ሰንጋ ፈረስ ደንገላሳ እየጨፈረ ሲወርድ ያረዳል። አባይ ቸር ነው ከራሱ ቀንሶ ለሌሎች ይሰጣል። አባይ በጣና ሐይቅ ውስጥ ካሉ ገዳማትና አብያተ ክርስቲያናት ቡራኬን ተቀብሎ የሚፈስ መናኝ ባህታዊ ነው። በጥቅሉ ከሁላችን በላቀ መስፈር አባይ ኢትዮጵያዊ ነው።
አክባሪያችሁ የራዲዮ መጽሔት ቤተኛ አስራደው ነኝ ከፈረንሳይ ሲል ይቋጫል።
እናመሰግናለን።
አዲሱ ዛሬ ቤተኛችን አስራደው በግጥምና ስለ ግጥሙ በተነገረው ታሪክ ብቻ አላበቃም። ረዘም ያለ ጥያቄ አዘል እንዲሁም ቀደም ብሎ በቀረበው ዝግጅታችን ላይ ትችት ቢያክሉ እንድንወያይ ይጋብዛል።
የአስራደው ማስተዋሻ በአባይ ጉዳይ ዙሪያ ነው። ሰላም አዲሱና ሉላ እንደምን አላችሁ?
ከሁሉ በፊት እናንተና የራዲዮ መጽሔት ታዳሚዎች እንኳን ለብርሃነ ትንሣኤው አደረሳችሁ። መልካም ፋሲካ አላለሁ። በመቀጠልም
አንተንም እንኳን አደረሰ ብለናል። እሁድ መጋቢት 16 2010 በነጮች ደግሞ በ25 2018 በተላለፈው የዛሬ 15 ቀን መሆኑ ነው። የራዲዮ መጽሔት ዝግጅታችሁ በተለይ በንጉሥ ያክሊሉ አቅራቢነት በተከታታይ በንጉሥ ያክሊሉ አቅራቢነት ይተላለፍ ለነበረው የአባይ ወንዝ ዝግጅት የአባይ ወንዝ ከደቡብ ወደ ሰሜን ወይም ወደ ላይ ነው የሚፈሰው ብዬ ላቀረብኩት ሐሳብ የንጉሥ ያክሊሉ እንግዳ የሆኑት አቶ ደቻሳ ጅሩ የሰጡት መልስ አጥግቦ አላስገሳ ቢለኝ ነው እንደገና ብቅ ለማለት የወሰንኩት ይላል። ለአቶ ደቻሳ ጅሩ ያለኝን አክብሮት በማስቀደም ሶስት ጥያቄዎችን አቀርባለሁ ሲል ጥያቄዎቹን በቅደም ተከተል ደርድሯል።
አንደኛ አቶ ደቻሳ ያባይን ወንዝ ወደ ላይ መፍሰስ ወይም አለ መፍሰስ ለማስረዳት ባለም የሚገኙ የመልካም ምድር አጥኚዎች የተስማሙበትን ካርታ ለመገልበጥ ለምን ተገደዱ ወይም አስፈልጋቸው?
ሁለተኛ አቶ ደቻሳ ጅሩ ያባይ ወንዝ ወደ ላይ አይፈስም ብለው ለማስረዳት ካርታ ሲገለብጡ አለምን ባፍቂማ በመድፋታቸው ከብዙ ሰው ጋር ሊያጣላቸው እንደሚችል አጥነውታል።
ሶስተኛ ባለንበት ዘመን የሰው ልጅ ተፈጥሮ ህግጋትን ባለማክበር የተነሳ የደረሰበት ያለውን የወቅቶች መዛባት ድርቅና የጎርፍ መጥለቅለቅ ያወቁ እንደምን ሰሜን ዋልታን ወደ ደቡብ ደቡብ ዋልታን ወደ ሰሜን መገለባበጥ መረጡ ሲል አፍራዳው አጥብቆ ይሞግታል።
የሰው ልጅ የተፈጥሮ ህግጋትን ሳዛባ የተለያዩ ምርምሮች በማድረግ ለራሱ ጠቀሜታ ሊያተርፉለት የሚችሉ ግኝቶችን ከውኗል። ወደፊትም እንደሚከውን እሙን ነው። ሰው በምርምር ያገኛቸው ምስጢሮች እንዳሉ ሁሉ ገና ያልደረሰባቸው ብዙ ምስጢሮች እንዳሉ ደግሞ ልናጤን ይገባል።
እኛ ባለንበት ዘመን ላልደረስንባቸው ምስጢሮች ቀጣዩ ትውልድ የራሱን ምርምር በማድረግ ሌሎች ግኝቶችን እንዲያክልበት በሩንና መስኮቱን ወለል አድርገን ከፍተን ማለፍ ሲገባን እርግጠኛ ባልሆንበት ጉዳይ በሩንና መስኮቱን ዘግቶ ማለፉ ግን ተገቢ አይመስለኝም። በመሆኑም በመማር መማማር ሂደት ያስተሳሰብ አድማሳችንን በማስፋት እኛ ዛሬ ያልደረስንበትን ምስጢር ተተኪው ትውልድ ነገ የራሱን ምርምርና ግኝት እንዲያክልበት በሩንና መስኮቱን ከፍተን ማለፍ ይገባናል።
ስለ አባይ ወደ ላይ መፍሰስ ጉዳይ ያሰባሰብኳቸው የጥናት ጽሑፎች በእጄ ስላሉ ካስፈለገ ልክላቸው ዝግጁ ነኝም ብለዋል አስራደው።
የአባይ ጉዳይ በደበስባሳ የሚያልቅ ሳይሆን የከዋክብትና የህዋ ተመራማሪዎችን፣
የውሃ ኃይል ማመንጫ ባለሙያዎች፣ የመልክዓ ምድር ጥናት ባለሙያዎች እንዲሁም
የጠፈር ምርምር ባለሙያዎች ናዛ ይለዋል አስራደው። የአሜሪካውን የብሔራዊ የጠፈር ምርምር አስተዳደር ናሳ ስፔስ ሚሽንስ ድረስ ስለሚወስደን ኢትዮጵያውያን ባለሙያዎችና ሌሎች ስለ አባይ ወንዝ ጥናት ያደረጉ የውጭ ዜጎችን ጨምራችሁ የአባይ ጉዳይ በወጉ ቢቋጭ ይመረጣል ብለናል።
እኛም መልእክቱን ለሚመለከታቸው ለንጉሴና ለእንግዳው ይደርሳል ብለን ተስፋ እናደርጋለን። ስራደው እናመሰግናለን።
በቅድሙ ተንደርድረን ያሁኑን ይዘን መጪውን ልናይ በምንጥርበት ቅንብር የታያቸውን ብርሃን እንዲፈነጥቁ የጋበዝናቸው ሁለት እንግዶች ናቸው። በቅርቡ ለንባብ ከበቁ በወቅታዊ ጉዳይ ላይ ካተኮሩ ጽሑፎቻቸው በተጨማሪ መጽሐፍትም ጽፈዋል። እንደ አገር ለማየት የምትሹትን ነገ ዛሬ ማለዳ ባልነው አቅርቦ በሚያሳይ መነጽር ከሁለቱ እንግዶቻችን ጋር በምናደርገው ቆይታ መልከት እናደርጋለን።
ይሄ መንግስት አዋላጅ መንግስት ከመሆኑ በፊት አዋላጅ የምለውን ሌላ ጊዜ ተረጉመዋለሁ። አዋላጅ ባለስልጣናት እንዲመጡ ያስፈልጋል እና ዶክተር አብይ የመጡበት አካሄድ፣ ወደዚህ ስፍራ የመጡበት አካሄድ የአዋላጅ ባለስልጣን አካሄድ ነው።
የጽሁፌ ዋና ሲም ምንድን ነው? ቀስቃሹ ሀሳብ ከጀርባ ያለው አንድ ፍቅር ብዙ ድምጾች በሚል ሲሆን አንድ ፍቅር የሚያሰኘው አንድ አላማ ያለን ህዝቦች ማለት ነው። በኔ አይን ብዙዎቻችን እንስማማለን የሚለው ምንድነው? ኢትዮጵያ ማለት የወደፊት ኢትዮጵያችን የፖለቲካ እስረኛ የሌለባት ኢትዮጵያን ኢማጂን እንድናረግ ነው። በዛ ብዙዎች ኢትዮጵያን ይስማማሉ ባይ ነኝ። በፖለቲካ ምክንያት የሚሞት የሌለባት፣ በፖለቲካ ምክንያት የሚሰደድ የሌለባት፣ በፖለቲካ ምክንያት ከስራ የሚፈናቀል የሌለባት፣ ሌላም ችግር በፖለቲካ ምክንያት የሌለባትን ኢትዮጵያ ኢማጂን በሚለው ዝም ብለን ለዶክተር አብይ በማጨብጨብ ብቻ ይሄ ትልቁ አላማችን ግቡን አይመታም። የምንችለውን ማድረግ አለብን። አላማችን አንድ እስከሆነ ድረስ ሁሉም ሰው የሚችለውን ያህል ይሞክር በሚል ነው።
ዶክተር ዘላለም ሸቴና ዶክተር ጌፋምዳ ይባላሉ። ይሁንና ለቅምሻና ለትውውቁ ብቻ ይመስላል ሰዓቱ የፈቀደልን። በቀጠሮ ልናሳድረው ተገደናል። በሚቀጥለው ፕሮግራማችን ሰሞኑን ቀረብ ባሉ ፕሮግራሞቻችን በአንዱ እናቀርባለን። ለአሁኑ ግን እንግዶችን ዶክተር ጌፋምዳንና ዶክተር ዘላለም ሸቴን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ለዛሬ ለፋሲካ ያዘጋጀነውን በዚህ ልንቋጭ ነው።
አሁን ይቀርን
አሁን የመስተናበቻው ዜማ ነው ይጠራ።
ሽር ጉድ ያለ ድምጻዊው ኃይለ ኢየሱስ ግርማ ከሚጫወትልን ያውዳነ ዜማ ጋር እንተዋቸዋለን። ያለም ሰገነ የደስታው ታላ
ክብራትና ክብራን የማጠቃለያ ዜና አሰማችሁ። የዓለም ግዙፎቹ ምጣኔ ሀብቶች ዩናይትድ ስቴትስና ቻይና የገቡበት የታሪፍ መፋጠጥ መፍትሄ ያገኛል ሲሉ ፕሬዚደንት ዶናልድ ትራምፕ ዛሬ ተቆመዋል። ሁለቱ ሀገሮች አንዱ ከሌላ ሀገር በሚነሱ ሸቀጦች ላይ በቢሊዮኖች የሚቆጠሩ ተጨማሪ ቀረጦችን እየጣሉና ተጨማሪ ታሪፎችንም ለመደንገግ እየተዛዛቱ ያሉበት ግንኙነት ውስጥ ከገቡ ሳምንታት ተቆጥረዋል። ፕሬዚደንት ዶናልድ ትራምፕ ቻይና የንግድ መሰናክሎቿን ታነሳለች፣ ምክንያቱም ትክክለኛው ተግባር ያ ነውና ብለዋል። ምን ማለታቸው እንደሆነ አላብራሩም። ታክሶቹ በተመጣጣኝ ታክሶች ምላሽ እንደሚሰጣቸውና የፈጠራ ባለቤትነት ጉዳይም በሁለቱ ሀገሮች ንግግሮች ውስጥ እንደሚገቡ አመልክተዋል። ትራምፕ አክለው ግን የአሜሪካው መሪ ንግድን በተመለከተ ምንም አይነት ጭቅጭቅ ውስጥ ከቻይና ጋር እንግባ፣ እኔና የቻይናው ፕሬዚደንት ሲ ጂንፒንግ በጓደኝነታችን እንቀጥላለን ብለዋል። የማጠቃለያ ዜናው ይሄው ነበረ። መልካም የትንሣኤ በዓል ክቡራትና ክቡራን። በድጋሚ ጤና ይስጥልኝ። ደህና እምሹ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው መደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ያቀናበረልን ንጉሡ ታምሬን ይዘን እኔ አዲሱ አበበና
እኔም አሉላ ከበደ
መልካም የትንሣኤ በዓል እያልን ሰላም፣
ደህና ደሩ።